Hallelujah. Kisos and tamat al talawatam hiyaw now I love what I'm sunu now ya kalfati ya bara al talawatam zare misaran zala la minura li ya bara kam nam nut gacha ya like kan ayarachim ya yesus kal ayarachim zala la
እሺ የመጽሐፍ ቅዱስ ጥናታችንን ከኛ ጋር አብራችሁ ለምታጠኑ በዮሐንስ ወንጌል ምዕራፍ 10 ላይ የጀመርነውን የኢየሱስ ክርስቶስን ክብር ዛሬ ደግሞ እንቀጥላለን። ይሄ እንግዲህ በዮሐንስ ወንጌል ምዕራፍ 10 ላይ ሶስተኛ ክፍላችን ነው ማለት ነው። እና ባለፈው ክፍለ ጊዜ ተመለከትነው በዮሐንስ ወንጌል ምዕራፍ 10 በተለይ የመጀመሪያዎቹ 13 ቁጥሮች ላይ በማትኮር የኢየሱስ ክርስቶስን እረኝነት ሁለቱ የኢየሱስ እኔ ነኝ ያላቸው ክብሮቹ የተገለጡት ዮሐንስ ወንጌል ምዕራፍ 10 ነው ከሰባት ውስጥ ማለት ነው። እስከዛሬ አብራችሁን ለተከታተላችሁ ሰባት እኔንታዎች አሉት ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ጀምሮ እስከ መጨረሻው ድረስ። ከሰባቱ ሁለቱ የሚገኙት በዚህ በምዕራፍ 10 ላይ ነው። በሩ እኔ ነኝ ነው አንዱ ለማየት ሞክረናል ከዛ በፊት በነበረው ክፍለ ጊዜ። ከዛ ባለፈው ሳምንት ደግሞ አትኩረን ያየነው መልካሙ እረኛ እኔ ነኝ የሚለውን ነበርና የኢየሱስ ክርስቶስን እረኝነት ለማየት ሞክረናልና ህይወታችንን የሚሻሙ ህይወታችንን ለማግኘት የሚታገሉ ሁለት አይነት እረኝነቶች ሁለት አይነት ኃይላት እንዳሉ ለማየት ሞክረናል። ባህሪያቸው ምን ለየው በባህሪያቸው መሆኑን ለማየት ሞክረናል። አገባባቸውም የተለየ ነው አመራራቸውም የተለየ ነው የሚያደርሱንም ስፍራ የተለየ ነው ነኝ ነው ለማየት ሞክረናል። እና መልካሙ እረኛ ኢየሱስ አለ ደግሞ ክፉ እረኛ አለ። ያን ጊዜ በጌታችን ዘመን ባለፈው ጊዜ እንደተመለከትነው ጌታችን ያስተምር በነበረበት ዘመን እዚያው በዙሪያው የነበሩ የሃይማኖት መሪዎችን የተመለከተ ነበር ፈሪሳውያንን የተመለከተ ነበር። እነርሱ ሙያተኛ እረኞች ናቸው የህዝብ እረኞች እሱ ደግሞ መልካሙ እረኛ ነበር። እና የባህሪያቸውን ንጽጽሮሽ ለማየት ሞክረናል። ህይወታችንን የሚመራው ማን ነው ነው እና ለመልካሙ እረኛ ህይወታችንን እንድንሰጥ የሚመሩንን ኃይላት ደግሞ ባህሪያት እንድናውቅ እነኚህን ነገሮች ለማየት ሞክረናል። የዛሬ ትኩረታችን የሚሆነው ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 ጀምሮ እስከ 18 ይሆናል ዋና ትኩረታችን። ከዛ በኋላ ያለውን አብረን ለማየት እንሞክራለን። ስለዚህ በማንበብ እንድንጀምር ነው ማስተው ዛሬ። እና ዮሐንስ ወንጌል ምዕራፍ 10 መጽሐፍ ቅዱስ ካያዛችሁ ቁጥር 14 ጀምሮ እስከ 18 ላይ ያለውን እናነብና እዚያ ላይ ደግሞ የቀሩትን ሐሳቦች ለማየት እንሞክራለን። እንደዚህ ይላል መልካም እረኛ እኔ ነኝ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ የራሴን በጎች ያውቁኛል ነፍሴንም ስለ በጎች አኖራለሁ ከዚህም በረት ያልሆኑ ሌሎች በጎች አሉኝ እነርሱን ደግሞ ላመጣ ይገባኛል ድምጼንም ይሰማሉ አንድም መንጋ ይሆናሉ እረኛውም አንድ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል እኔ በፈቃዴ አኖራታለሁ እንጂ ከኔ ማንንም አይወስዳትም ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ይህችን ትእዛዝ ከአባቴ ተቀበልኩ ይላል። ቀሪው ዮሐንስ ወንጌል ምዕራፍ 10 ምናተኩርበት ሐሳብ የኢየሱስ ክርስቶስ እረኝነት አሁን የተገለጠው በኢየሱስ ክርስቶስ እረኝነት የተገለጠውን ክብሩን ለማየት እንሞክራለን። ምንድነው የሚያሳየን የኢየሱስ ክርስቶስ እረኝነት ምን ክብሩን ያሳየናል? ሁላችን እንደምናስተውሰው ይሄንን የዮሐንስ ወንጌል ጥናት በጀመርንበት ጊዜ የጀመርነው በዮሐንስ ወንጌል ምዕራፍ 20 ላይ ይህ ወንጌል የተጻፈው የተመረጠ ተአምራቱና ትምህርቶቹ የተጻፉት የኢየሱስ ክርስቶስን ክብር እንድናይ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ አዳኝ እንደሆነ ክብሩን እንድናይ የተመረጡ የመጽሐፍ ቅዱስ ታሪኮች ናቸው። ስለዚህ አሁን በመጀመሪያው በዚህ ክፍለ ጊዜ አን ሶስቱን ክብሮቹን የረኝነትን ክብር ለማየት እንሞክራለን። በሚቀጥለው ሴክሽን ደግሞ ሌላ አንድ አራተኛ እንጨምርና ማጠቃለያ ሐሳቦችን እናረጋለን። ዮሐንስ ወንጌል ምዕራፍ 10ን ስናጠና ማለት ነው። ምንን ያሳየናል? ኢየሱስ መልካም እረኛ እኔ ነኝ ሲል ከዚህ በፊት ያተኮረው ምን ለይበትን ባህሪ ነው? አሁን ግን ለኛ ምን ማለት ነው? እረኝነቱ ለኛ ምን ማለት ነው? ምን ክብሩን ያሳየናል? ሚለውን ለማየት እንሞክራለን። አን ሶስቱን ትንሽ ላሳያችሁ እዚህ በዮሐንስ ወንጌል ምዕራፍ 10 ላይ በተለይ ከቁጥር 14 ጀምሮ ባለው የኢየሱስ ክርስቶስ መልካም እረኛ እኔ ነኝ ይቺኛዋ እኔንታ ምታሳየን የመጀመሪያ ነገር እግዚአብሔር ለሕዝቡ ያለውን የፍቅር ጥልቀት የሚያሳይ ነው። የፍቅሩን ጥልቀት ክብር ነው የሚያሳየው። መጀመሪያ ምናየው የክርስቶስ ክብር ፍቅሩ ምን ያህል ጥልቅ እንደሆነ እግዚአብሔር ለሕዝቡ እረኛው ለበጎቹ ያለውን የፍቅር ጥልቀት አመልካች ነው። ቁጥር 14 ልክ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ ነው የመጀመሪያው ክብሩ። ልክ አብ እኔን እንደሚያውቀኝ እንግዲህ በአብና በወልድ መካከል ያለውን የፍቅር ጥልቀት መግለጥ አይቻለም። ከቃል በላይ ነው። አብ ወልድን ይወደዋል፣ ወልድም አብን ያከብራል ይወደዋል። እና እኔና አብ አንድ ነን ይላል በኋላም እንደምንደርስበት። እና ልክ አብ ማወቅ በዚህ በዮሐንስ ወንጌል ምዕራፍ 10 እና በሌሎች የአዲስ ኪዳን ንባባት ማወቅ ዝም ብሎ የመረጃ እውቀት አይደለም። ማወቅ የፍቅር የግንኙነት የጥልቅ ፍቅር መገለጫ ነው። እና ልክ አብ እኔን እንደሚወደኝ ማለቱ ነው። ልክ አብ እኔን እንደሚወደኝ እንደሚያውቀኝ እኔም አብን እንደማውቀው ልክ በዚያው ጥልቀት በዚያው የፍቅር ጥልቀት የራሴን በጎች ወዳለሁ ነው። የራሴን በጎች አውቃለሁ። እረኛው በጎቹን የሚወድበትን የፍቅር ጥልቀት ያመለክታል። ምን ያህል ይወደናል? አብ እርሱን በሚወድበት የፍቅር ልክ ይወደናል። ምን ያህል በጎቹን ያውቃል? ምን ያህል በጎቹን ይወዳል? በአብና በወልድ ባለው የፍቅር ልኬት ነው ልኬቱ። በዚህ ላይ አያበቃም። ምን ያክላል? የፍቅርህ ጥልቀት ምን ያክላል? አብ እኔን በወደደበት ፍቅር፣ የአጋፔ ፍቅር ማለት ነው። በተግባር ሲገለጥ ደግሞ ማየት ከፈለጋችሁ ቁጥር 15 ላይ በተግባር ሲገለጥ የእረኝነቱ ክብር ነፍሴን ስለ በጎች አኖራለሁ። ይሄ ነው መገለጫው፣ ጥልቀቱ። መልካም እረኛ እኔ ነኝ የሚለው የዚህ የፍቅሩ የእረኝነቱ ክብር ምን ያክላል? ነፍስን ለበጎቹ እስከ መስጠት። ይሄ የአብና የወልድ የፍቅር ጥልቀት ነው። ራስን እስከ መስጠት ድረስ እኛን ህዝቡን የሚወድ አምላክ መሆኑን የሚያሳይ ነው። የእግዚአብሔርን የፍቅር ጥልቀት የሚያሳይ ክብር ነው የእረኝነቱ ክብር። ቁጥር 11ም ላይ አለላችሁ ዮሐንስ ወንጌል ምዕራፍ 10 መልካም እረኛ ነፍሱን ስለ በጎቹ ያኖራል። ትዝ ይላችሁ እንደሆነ የሙያተኛ እረኛና የመልካሙ እረኛ ልዩነት ይሄ ነው። ሙያተኛው ተኩላ በመጣ ጊዜ ይሸሻል። አደጋ እስኪመጣ ድረስ ነው የሚወደው ሙያተኛው። አደጋ እስኪመጣ ድረስ፣ ችግር እስኪገጥም ድረስ ነው የሚወደው ሙያተኛው እረኛ። መልካሙ እረኛ ኢየሱስ ግን ችግር በመጣ ጊዜ፣ አደጋ በመጣ ጊዜ ነፍሱን ስለ በጎቹ ያኖራል። ጥልቅ ፍቅር ነው። ከዚህ የሚበልጥ ፍቅር የለም። ፍቅር ይህ ነው ብሎ መጽሐፍ ቅዱስ የሚያስተምረን ይሄ ነው። የፍቅር የመጨረሻ ቢቆፈር ፍቅር ጥልቁ የመጨረሻው ጥልቁ ኢየሱስ እኛን የወደደበት ፍቅር ነው። ከዚህ በላይ ፍቅር የለም። ከዚህ በላይ ፍቅር የለም። በአብና በወልድ መካከል ያለው አይነት ፍቅር ነው። ፍቅር ይህ ነው ነው ዮሐንስ 15 13 ላይ ወደፊት እንደርስበታለን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የተለያየ አይነት ፍቅር አለ። ከዚህ የሚበልጥ ፍቅር ግን የለም። ነፍሱን ለወዳጆቹ አሳልፎ ሰጠ መልካሙ እረኛ ኢየሱስ። የተወደድንበትን የፍቅር ጥልቀት አመልካች ነው። የተወደድንበትን እግዚአብሔር ሕዝቡን የወደደበትን የፍቅር ጥልቀት ያመለክታል። የፍቅሩን ክብር ያመለክታል። ይህን ትንሽ ሪፍሌክት እንድታደርጉ ጋብዛችኋለሁ። እንደ እግዚአብሔር ሕዝብ፣ እንደ እግዚአብሔር መንጋ ኦልሬዲ በእግዚአብሔር የተወደድን ነን እኛ። ምን ያህል የተባለ እንደሆነ ነፍሱን አሳልፎ እስከ መስጠት በጥልቅ ፍቅር የተወደድን ሕዝብ ነን። ቅዱስ ጳውሎስ በሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል ይላል። እግዚአብሔር ለኛ ያለውን ፍቅር የሚያስረዳበት የተለያየ አይነት መንገዶች ቢኖሩም በተካባካቢነቱ በማብላቱ በማጠጣቱ በማልበሱ በመጠበቁ በብዙ አይነት መልኩ እግዚአብሔር ፍቅሩን ቢገልጥም ከዚህም ይበልጥ ፍቅር ግን የለም። ኃጢአተኞች ሳለን ክርስቶስ ለኛ መሞቱ ነው ጳውሎስ የሚለው ሮሜ 5 ላይ። ኃጢአተኞች ሳለን ያው የማንመጥን ሆነን ሳለን ክርስቶስ ለኛ መሞቱ እግዚአብሔር ለኛ ያለውን የፍቅር ጥልቀት ያሳያል። የራሱን ፍቅር ያስረዳል። የኢየሱስ የረኝነት ፍቅር ኢየሱስ እኔ መልካም እረኛ ነኝ ማለቱ እግዚአብሔር ለህዝቡ ያለውን ጥልቅ ፍቅር አመልካች ነው። ዕብራውያን ምዕራፍ 13 ቁጥር 20 ንም እንድታነቡ አበረታታችኋለሁ። ይሄም ስለ ኢየሱስ ረኝነት የሚናገር ስለሆነ በዘላለም ኪዳን ደም ለበጎች ታላቅ ረኛ የሆነው ይለዋል ኢየሱስ። ኢየሱስ የበጎች ታላቅ ረኛ ነው። በምን እናውቃለን? በዘላለም የኪዳን ደም ነው ጥልቀቱ። የኪዳኑ ደም ነው ጥልቀቱ። መስቀሉ ነው ጥልቀቱ። ራሱን አሳልፎ መስጠቱ ነው ጥልቀቱና ረኝነቱ ጥልቅ ነው። የረኝነቱ ክብር ትልቅ ነው። እግዚአብሔር ለህዝቡ ያለውን የፍቅር ጥልቀት ያሳያ። ወገኖቼ መጽሐፍ ቅዱስን ስታዩ በሌሎች ደግሞ መልእክታት በመተመለከቱበት ጊዜ እግዚአብሔር ለህዝቡ መንፈስ ቅዱስ ከተጠቀመባቸው መጠሪያ ስሞች መካከለ አሁን ለክርስቲያኖች ክርስቲያን ተብለው ተጠርተዋል። ክርስቲያኖች በሌሎች ሰዎች አማኞች ይላል መጽሐፍ ቅዱስ፣ ቅዱሳን ይላል መጽሐፍ ቅዱስ። ግን በብዙ ቦታዎች ተጠቅሶ የምናገኘው አንዱ የክርስቲያኖች መጠሪያ ተወዳጆች ነው። ተወዳጆች beloved የእግዚአብሔር በእግዚአብሔር የተወደዱ የፍቅሩ ማረፊያዎች ማለት ነው። ክርስቲያን ኦሬዲ በእግዚአብሔር ጥልቅ ፍቅር የተወደደ ነው። በምን ይታወቃል? ነፍሱን ለወዳጆቹ መስቀል ላይ አሳልፎ ሰጥቷል። ጥልቅ ነው ፍቅሩ ለማለት ነው። ይሄ በመከራ እንድንቆም የሚያረገን ይሄ ነው። ሮሜ ምዕራፍ 5 ላይ ከክርስቶስ ፍቅር ማን ይለየኛል ነው የሚለው ጳውሎስ። የተወደደበትን የፍቅር ጥልቀት ስለሚያውቅ መከራን ሲጋፈጥ ችግርን ሲጋፈጥ የእግዚአብሔርን ፍቅር አይጠራጠርም። ከእግዚአብሔር ፍቅር ሊበልጥ አይችልም። ከእግዚአብሔር ፍቅር ሊለየኝ አይችልም። ከእግዚአብሔር ፍቅር የሚለየኝ ማንም የለም። መከራን፣ ረሃብን፣ ራቆትነትን፣ ስደትን ይጠራል። እነኚህ ሁሉ ከእግዚአብሔር ፍቅር ሊለዩኝ አይችሉም ብሎ መቆም የሚቻለው የፍቅሩን ጥልቀት ስናውቅ ነው። እግዚአብሔር ለህዝቡ ያለውን የፍቅር ጥልቀት ካላወቅን በየመንገዱ በሚገጥሙን ችግሮች ምንደራደር ሰዎች እንሆናለን፣ ምንንገዳገድ ሰዎች እንሆናለን፣ ፍራስትሬትድ እንሆናለን። ግን የተወደደንበትን ፍቅር ብናውቅ እስከ መጨረሻ በመስቀል ፍቅር እንደወደደን ስናውቅ ደግሞ በመከራ እንድንቆም ያደርገናል ማለት ነው። በሁኔታዎች ከፍታና ዝቅታ አይለካም። ኦሬዲ ተለክቶ አንድ እህታችን እንደዘመረችው ወርቅ ሆኖ ተገኝቷል፣ ጥልቅ ሆኖ ተገኝቷል። እግዚአብሔር ህዝቡን የወደደበት ፍቅር ጥልቅ ነው። የሁኔታዎች ከፍታና ዝቅታ አሁን መለኪያዎቹ አይደሉም። መለኪያው የመስቀሉ ፍቅር ነው። ይሄን የእግዚአብሔር ክብር በህይወታችን ትንሽ ቁጭ ብለን እንድናስበው እንድናሰላስለው አበረታታችኋለሁ። በተለይ በተለያዩ አይነት ችግሮችና ሁኔታዎች ለምናልፍ ክርስቲያኖች በስደት ውስጥ ለምናልፍ ክርስቲያኖች መግለጽ የማንችላቸው ችግሮች ከበውን ላለን ክርስቲያኖች ማሰብ ያለብን የነኚህ ሁኔታዎች አለመመቻቸትና በመከራ ውስጥ ማለፋችን የእግዚአብሔር ፍቅርን ዝቅታ አያሳይም። ኦሬዲ እናንተ በጥልቅ ፍቅር የተወደዳችሁ ናችሁ። ኢየሱስ ክርስቶስ መልካሙ የህይወት ረኛችን ከሆነ ኦሬዲ በጥልቅ ፍቅር ተወደናል። እግዚአብሔር ለህዝቡ ያለውን ጥልቅ ፍቅር ያሳያል። በብሉይ ኪዳንም እሱ ነበር። ባለፈው ትንሽ ለማየት ሞክረናል። ያህዌ ረኛቸው ነበር። የህዝቡ ረኛ ነበር። ሌሎች ረኞች በሱ ስር ናቸው መሪዎች። እሱ የህዝቡ ረኛ ነበር። የፍቅር ጥልቅ መለኪያ ነው። ግን አዲስ ኪዳን ደግሞ እስከ መጨረሻ ወስዶታል። የፍቅሩ ጥልቀት የክርስቶስን ፍቅር በመስቀል ላይ አሳልፎ እስከ መስጠት ደርሷል ማለት ነው። ሁለተኛው የመልካሙ ረኝነቱ የክብር መገለጫ ከመጀመሪያው ጋር ተመሳሳይ ነው፣ ግን ለብቻው እንድናየው ስለፈለኩ ነው። እግዚአብሔር ለህዝቡ ያለውን የፍቅር ጥልቀት ብቻ ሳይሆን ነፍሱን ስለወዳጆቹ ሰጠ የሚለው ያለፈ ታሪክ ስለሚመስል በዚህ ብቻ ሳይሆን የሚገለጠው ሁለተኛው የክብሩ መገለጫ የረኝነቱ ክብር መገለጫ እግዚአብሔር ለህዝቡ ያለውን ቀጣይ ክብካቤ የሚያሳይ ነው። በቀጣይነት የሚንከባከብ የሚመራ አምላክ መሆኑን በመስቀሉ ላይ ነፍሱን የሰጠው እዛ ላይ የተለየ ብቻ ሳይሆን የኢየሱስ የረኝነት ክብር ደግሞ ህዝቡን በቀጣይነት መሪ በቀጣይነት ተንከባካቢ አምላክ መሆኑን ያመለክታል። ይሄ በዮሐንስ 10 ላይ በደንብ አለ። ይሄ በነገራችን ላይ ከዚህ ቀጥሎ የምናገረው ነገር ለበጎች ሁሉ የተሰጠድል ነው። ለበጎች ሁሉ የሞተ ጌታ ነው። ጥልቅ ፍቅር ያለው ጌታ ነው። ከዚህ ቀጥሎ ያለውም ልክ እንደዛው ነው። በጎቹን ሁሉ በቀጣይነት ይመራል። ያለፈ ታሪክ ብቻ ሳይሆን በቀጣይነት የሚመራ አምላክ መሆኑን በተደጋጋሚ 10 ላይ አለላችሁ። ድምጼን ይሰማሉ ይከተሉኝማል። የሌላውን ድምጽ ግን ስለሚለዩ አይከተሉም። የኔን ድምጽ ስለሚያውቁ የመልካሙን እረኛ ድምጽ ስለሚያውቁ ይከተሉኛል። ቁጥር 4 ላይ ድምጹን ይሰማሉ የረኛውን በፊታቸው ይሄዳል ይከተሉታል። ቁጥር 9 ላይ በእርሱ የሚያምን በመልካሙ እረኛ ይወጣል ይገባል መሰማሪያ ያገኛል። መሰማሪያ ያገኛል ከብቶች ይሰማሩ መጣቁ ሰዎች እንደመጣቁት በገጠር የሚበሉትን የሚጠጡትን ያሰማራቸዋል ይንከባከባቸዋል ይመራቸዋል። ቀጣይ ክብካቤውን በጣም ያሳያል። አለፍ ብዬ ግን ቁጥር 27 እና 28ን ላንብብላችሁ። በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል። ስለዚህ ወደ ዘላለም ሕይወት የሚመራቸው ድምጹን በማሰማት ነው። እግዚአብሔር ኢየሱስ ክርስቶስ መልካም ወረኛ በጎቹን የሚመራው ድምጹን በማሰማት ነው። ድምጹን ያሰማ ይመራቸዋል። ክብካቤውን ያሳያል። መሪነቱን ያሳያል። እንደማይለይ ድምጹን እንደሚያሰማ ያሳያል። ይሄ ሲጠራን ብቻ ሳይሆን ወደ ራሱ ሲጠራን ድምጹን አሰምቶ ነው የጠራን። ግን ዮሐንስ 10 ዝም ብላችሁ በጥልቀት ካያችሁት የሚያሳየን ኢቭን የሚመራቸው የሚያመጣቸው ብቻ ሳይሆን የሚመራቸውም ድምጹን ያሰማ ነው። ድምጹን ያሰማ ይመራቸዋል። ድምጹን ያሰማ መሰማሪያን ይሰጣቸዋል። ድምጹን እየሰሙ መከተል ለበጎች ሁሉ የተሰጠ መብት ነው። ይሄ ትልቅ አዲስ ኪዳን ትምህርት ነው። በነገራችን ላይ አማኞች ሁሉ በክርስቶስ ያመኑ ሁሉ ድምጹን እየሰሙ እንዲከተሉት የእግዚአብሔር ፈቃድ ነው። ሮሜ ምዕራፍ 8 ላይ ቅዱስ ጳውሎስ አሁንም ሲናገር በሮሜ 8 14 እስከ 15 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ይላል። እና ከዛው ቀጥሎ አባ አባት ብለን የምንጮህበትን የልጅነትን መንፈስ ነው እንጂ የፍርሃትን መንፈስ አልተቀበልንም ይላል። እኛ የፍርሃትን መንፈስ አልተቀበልንም። አባ አባት ማለት እንችላለን። እነማን ካልን ልጆች በሙሉ የእግዚአብሔር ልጆች በሙሉ በእግዚአብሔር መንፈስ ይመራሉ። የእግዚአብሔር ልጆች በሙሉ የእግዚአብሔርን ድምጽ በመንፈስ እየሰሙ ይመራሉ። እረኝነቱ ክብሩ ለበጎቹ ያለውን ቀጣይ ክብካቤ ድምጽ አሰሚ አምላክ እንደሆነ በድምጽ የሚመራ አምላክ እንደሆነ በድምጽ በጎቹን የሚንከባከብ አምላክ እንደሆነ ያሳየናል። ብሉይ ኪዳንን በምትመለከቱበት ጊዜ ብሉይ ኪዳንን ካጠናችሁ ጥንት እግዚአብሔር ከእስራኤል ጋር በነበረው ኪዳን ኃጢአት ገና ከመንገድ ስላልተወገደ መሲህ መጥቶ የኃጢአትን ስርየት ስላላገኘን የኃጢአትን ስርየት ለማግኘት ኢየሱስ ክርስቶስ መጥቶ ዕዳችንን ከፍሎ ኃጢአታችንን መስቀል ላይ ጠርቆ ከመንገድ ስላላስወገደው ሰዎች ወደ እግዚአብሔር መገኘት ውስጥ እየገቡ ህዝብ ሁሉ ወደ እግዚአብሔር መገኘት ውስጥ እየገባ ድምጽ የሚሰማበት ኪዳን አልነበረም። እሱ ገና ነው። እሱ ገና በአዲስ ኪዳን ይመጣል። እግዚአብሔር በተደጋጋሚ እንደተናገረው ከህዝቤ ጋር አዲስ ኪዳን እንገባለሁ፣ መንፈሴን በውስጣችሁ አኖራለሁ፣ የድንጋዩን ልብ አወጣለሁ፣ አዲስን ልብ የስጋን ልብ እሰጣችኋለሁ፣ አዲስ መንፈስን እሰጣችኋለሁ እያለ የሚናገረው ስለ ወደፊት ነው እንጂ ከእስራኤል ጋር በነበረው ዲሊንግ እግዚአብሔር ቀጥታ ህዝብ በሙሉ ወደ እግዚአብሔር መገኘት ሊገባም አይችልም። ህዝብ በሙሉ ገብቶ የእግዚአብሔርን ድምፅ ሊሰማ አይችልም። እንዴት ነበር ህዝብ የእግዚአብሔርን ድምጽ የሚሰማው ካልን በመካከለኞች ነበር። መካከለኞች ሰምተው ያሰሙታል። የእግዚአብሔር መንፈስ የሚያድረው እና የሚያገለግላቸው በጥቂቶች ላይ በማረፍ በጥቂቶች ላይ በመምጣት ነበር። ሙሴ ህዝብ እስራኤልን ሲመራ የእግዚአብሔር መንፈስ ከርሱ ጋር ነበር። ስለዚህ እግዚአብሔር በሙሴ አማካኝነት ይናገር ነበር። በኋላ ማርያምና አሮን በቀናት እንደተነሱበት እንደምታስተውሉት በሙሴ ብቻ ነው እንደሚናገረው በአንድ በኩል ኮልክ ነው በሙሴ በኩል በሙሴ ብቻ ነው የሚናገረው እስከ ተወሰነ ጊዜ ድረስ እንዲያውም በኋላ በአማቱ ምክር ሌሎች 70 ሽማግሌዎች ደግሞ ሲጨምር ከሙሴ በሙሴ የነበረው መንፈስ አይነት በ70ው ሽማግሌዎች ላይ አረፈ መሪዎች ለሆኑ በመሪዎች ያርፍና ህዝቡን ይመራል በህዝቡ ላይ ሁሉ ግን ለማረፍ ገና መሲህ መጥቶ መሞት አለበት ኃጢአት መወገድ አለበት ስለዚህ በመሪዎች አማካኝነት ድምጹን ያሰማ እግዚአብሔር ይመራል ይሄ ነበር ታሪካቸው በመሳፍንት ዘመን መናገኘው ይሄ ነው በመስፍኑ ላይ የእግዚአብሔር መንፈስ ይመጣና ህዝቡን ነጻ ያወጣል ነው ከዛ በፊትም ትንሽ ወደ ኋላም ከመለስኳችሁ ካህናቱና አሁን ለምሳሌ ሊቀ ካህኑ የህዝብ ተወካይ ነበር በአመት አንድ ጊዜ ያውን በገመድ ታስሮ ምናልባት የእግዚአብሔር ቅድስና ከገደለው ወደ ቅድስተ ቅዱሳን ገብቶ ድምጽም ነው የሚሰማውም የሚያሰማውም ስለ ህዝቡ ኃጢያትም የሚለምነውም ከእግዚአብሔር ባርኮትንም የሚቀበለው በውክልና ነበር ተወካይ ገብቶ ከእግዚአብሔር ሰምቶ ወደ ህዝብ ያስተላልፋል የነቢያት ታሪክም ቆሱ ነው እንደው አሁን ዝም ብለን በነቢያት መጻሕፍት ቆስን ሄድ በእግዚአብሔር ሰዎች በነቢያት ላይ መንፈሱ ይመጣና የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው የእግዚአብሔርን ቃል ያቀርባሉ ህዝብ በቀጥታ ከግብቶ በእግዚአብሔር የሚመረራበት ኪዳን አልነበረም ህዝብ በቀጥታ ገብቶ መንፈሱ በውስጡ አድሮ ከእግዚአብሔር ድምጽ የሚሰማበት ኪዳን አልነበረም እግዚአብሔር ቅዱስ አምላክ ስለሆነ ኃጢያት ገና ስላልተወገደ ወደ እግዚአብሔር መግባት አንችልም ነበር ድምጽ መስማት አንችልም ነበር አዲስ ኪዳንስ ካለን አዲስ ኪዳን አሁን በነገራችን ላይ በብሉይ ኪዳንም የተተነበየ ነው ይሄ ኢዩኤል ምዕራፍ 2 ቁጥር 28 ስታነቡ በብሉይ ኪዳን በተስፋ ህዝብ ይጠብቀው የነበረ አንዱ ተስፋ በከፍተኛ ጉጉት ይጠበቅ የነበረ አንድ ተስፋ ኢዩኤል ምዕራፍ 2 ነው በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳል በወንዶች በሴቶች ባሪያዎች ላይ ባመኑ ሁሉ ላይ ማለት በወንዶች በሴቶች ባሪያዎች ላይ እና ጎበዞቻችሁ ሳይቀር ልጆቻችሁ ሳይቀር ሽማግሌዎቻችሁ ሳይቀር በመንፈስ እየተሞሉ ይመራሉ ራእይን ያያሉ ህልምን ያልማሉ ትንቢት ይናገራሉ ህዝብ ተቀላላ ወንዶች ሴቶች ልጆች ታላላቆች ታናናሶች ሽማግሌዎች ወጣቶች በሙሉ ገብተው በእግዚአብሔር መንፈስ የሚመሩበት ኪዳን ይመጣል ተብሎ የተነገረ ኪዳን ነው እሱ ነው አሁን አመተ ምህረት ኢየሱስ ስለመጣ ኃጢያት ስለተወገደ እረኛችን ኢየሱስ ነፍሱን ስለኛ አሳልፎ ስለሰጠ ምንድነው መብታችን አሁን ድምጼን ይሰማሉ ይከተሉኛል ሁሉም ማለት ነው የኢየሱስን ድምጽ የእረኛችንን ድምጽ እየሰሙ መከተል ለአማኞች ሁሉ የተሰጠ ትልቅ እድል ነው የእረኝነቱ ክብር የመመናን ድምጽ እየሰሙ መከታል ነው በሌላ አገላለጽ ማለት ነው በዘመናችን አንዳንድ መመናን በጎች ለክፉ እረኞች አልፈው የሚሰጡበት አንዱ ምክንያት በክርስቶስ የተሰጣቸውን መብት ካለማውቃቸው የተነሳ ነው በዚህ በኢየሱስ ክርስቶስ እረኝነት ላይ የተመሰረተ የተሰጣችሁን መብት ታውቃላችሁ ወይ እንደ እግዚአብሔር በጎች ድምጹን ለመስማት ሌላ ምንም አያስፈልገንም መንፈሱ በውስጣችን ስለሚኖር የእግዚአብሔርን ድምጽ መስማት እንችላለን በቅዱስ ቃሉ አማካኝነት ቃሉን ስናነብ በትንቢት አማካኝነት በራእይ አማካኝነት በህልም አማካኝነት እግዚአብሔር የሚናገርባቸውን ድምጾች በመለማመድ ገብተን የእረኛውን ድምጽ እየሰማን መከተል እንችላለን እኛ ሁላችን ድምጽ ለመስማት የሚያንከራትት አምላክ አይደለም የተወሰኑ በጎች ገብተው ድምጹን ሰምተው ለሌሎቹ በጎች የሚሰጡበት ኪዳን እሱ ብሉይ ኪዳን ነው አሁን በጎቼ ሁሉ የእግዚአብሔር ልጆች ሁሉ በእግዚአብሔር መንፈስ ይመራሉ ይሄ ማለት ነው እግዚአብሔር ሐዋርያትን ሰጥቷል ነቢያትን ሰጥቷል ወንጌል ሰባኪዎችን ሰጥቷል እረኞችን አስተማሪዎችን ሰጥቷል መሪዎችንና አገልጋዮችን ምንላቸው ማለት ነው እና እግዚአብሔር በእነርሱ አማካኝነት ይናገራል ግን እግዚአብሔርን ለመስማት የግድ አስተማሪ መጠበቅ የለባችሁ እግዚአብሔርን ለመስማት የግድ ነቢያትና ሐዋርያትን መጠበቅ የለባችሁም አባት ብሎ ድምጽ የሚሰማበት ኪዳን ውስጥ ነው ያለነው ሲቸግረን ያግዙናል ድምጹን እንድንሰማ ያበረታቱናል እነኛ አገልጋዮች ወደ እግዚአብሔር ድምጽ ይመሩናል ግራ ስንጋባና መስቀለኛ መንገዱ ስንሆን ኮንፈርሜሽን ያመጡልናል ያጸኑልናል እግዚአብሔር የተናገረንን ያጸኑልናል ምሪትን በእነርሱ አማካኝነት እግዚአብሔር ልጆቹን ሁሉ ይመራል ሁልጊዜ በመንፈሱ በቀጥታ ማለት ነው ግን አገልጋዮችን ደግሞ የሰጠን ድምጹን መለየት ሲያቀተንና ስንቸገር እንዲያጸኑልን እንዲያጸኑልን እግዚአብሔር በአገልጋዮች ይጠቀማል እንጂ ድምጽን ከእግዚአብሔር ለመስማት መንከራተት አያስፈልግም። የሚናገርና የሚንከባከብ አምላክ ስለሆነ ማለት ነው። እና ወገኖቼ ይሄንን የአዲስ ኪዳን ለውጥ እንድታውቁ ኢንካሬጅ አረጋችኋለሁ። ይሄ ትልቅ የአዲስ ኪዳን ለውጥ ነው። አሁን እግዚአብሔርን መስማት ፈልጋለሁ ለሚል ሰው በቃ ይቻላል። ወደ አብ መግባት ተችሏል። ወደ እግዚአብሔር ሁላችን መግባት ይችላል። ድምጹን መስማት ይችላል። እረኛችን ይመራናል። እና በመንፈስ ተሞልተን ድምጽን ለመስማት መጸለይ ነው ያለብን። መንፈስ ቅዱስ በስጋ ለባሽ ሁሉ ላይ የሚያድርበት የሚያርፍበት ኪዳን ውስጥ ነው ያለነው። መንፈስ ቅዱስ ባመኑ ሁሉ ላይ የሚያድርበት ኪዳን ውስጥ ነው ያለነው። ስለዚህ በመንፈስ ለመሞላት መጸለይ፣ የመንፈስ ቅዱስን ድምጽ ለመለየት መጸለይ፣ የእረኛችንን ድምጽ ለመስማት መጸለይ፣ ወደ እርሱ መጠጋት፣ አባ አባት ብሎ መጠጋት በጣም ያስፈልጋል። እንግዲህ ይሄ በሚሆንበት ጊዜ ደግሞ እንደ ክርስቶስ አካል ደግሞ ሌሎች የሚያገለግሉን አገልጋዮች እንደ ተጨማሪ ነው እንጂ ማየት ያለብን እንደ ዋና መብት ማየት ያለብን ግን ከእግዚአብሔር ቀጥታ መስማትን ነው። አሁን ሰባኪዎችን፣ አገልጋዮችን፣ መሪዎችን፣ ፓስተሮችን፣ ሐዋርያትን፣ ነቢያትን እግዚአብሔር እንደሰጠን ተጨማሪ ሪሶርስ ነው ማየት ያለብን። እግዚአብሔር ድምፁን እንድንሰማ እነኚህን ሰጥቶናል። በዋናነት ግን ለበጎቹ ደግሞ ድምፁን እያሰማ የሚመራ አምላክ ነው። ሮሜ 8ም ላይ እንዳየ ነው አባ አባት ብለን የምንጮህበትን መንፈስ ተቀብለናል። የእግዚአብሔር ልጆች የሆኑ ሁሉ ድምፁን የመስማት መብት ስላላቸው በመንፈስ ተሞልቶ ድምፅን ወደ መስማት ህይወት ውስጥ መግባት አለብን ብዬ አምናለሁ። ይሄ ከክፉ እረኞች የሚታደገን እንዲሁም ይሄ ነው። ክፉ እረኞች አሉ ከዚህ በፊት እንዳየ ነው። ከክፉዎች የሚታደገን አንዱ ድምፁን የሚሰማ ድምፁን የተለማመደ በግ መሆናችን ነው። ይሄ ኢየሱስ በዮሐንስ 10 ላይ አትኩሮ ያስተማረው አንዱ ነገር ነው። ለምሳሌ ድምፄን ይሰማሉ፣ የኔን ይለያሉ፣ የሌላውን ግን ስለማያውቁት ድምፁን አይከተሉም። አሁን ከክፉ እረኞችና ከተኩላ እኮ በጎቹ የሚጠበቁበት አንዱ ምክንያት ለይተው የእረኛቸውን ድምፅ ስለሚያውቁ ነው። የእረኛችንን ድምፅ መስማት እንችላለን። ተንከባካቢ፣ መሪ፣ ተናጋሪ እረኛ ነው እረኛችን። አሁንም በልዩ ልዩ ችግር ውስጥ ላላችሁ፣ ውጥር ባለ ሁኔታ ውስጥ ላላችሁ፣ ውሳኔ የተቸግራችሁ፣ ግራ ለምትጋቡ፣ የህይወት አቅጣጫ ጠፍቶባችሁ ለምትንከራተቱ ሰዎች የግድ ድምፁን ለመስማት ተንከራታች መሆን የለባችሁም። ምናልባት መሆን ያለብን እረፉ፣ እኔም አምላክ እንደሆንኩ ወቁ ተብሎ እንደተጻፈ በእረኛው ስር ብናርፍ የሚመራ የሚንከባከብ የማይተውህ የማይተውሽ እረኛ መሆኑ ነው። ሌላው ክብሩ፣ ሶስተኛውን ክብሩን እንጀምረውና በሚቀጥለው ሴክሽን ልንጨርሰው እንሞክራለን። ሌላው ክብሩ፣ የእረኝነቱ ክብር የመንጋው አንድ መሆን፣ የመንጋው አንድ መሆን በመካከላችን ያለውን ደግሞ አንድነትና ህብረትን አመልካች ነው። ዛሬ ዝም ብዬ ላንብብላችሁና በሚቀጥለው ሳምንት ትንሽ ለማብራራት ሞክራለሁ። ቁጥር 16 ላይ ነው ያለው ይሄ ክብር፣ ይሄ የእረኝነቱ ክብር። ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ። ከዛ ከዚህ በረት ያልሆኑ የሚላቸው አሕዛብን ነው። እንመጣበታለን የሚቀጥለው ሳምንት። አሁን በዚህ በረት ውስጥ አላችሁ የሚላቸው ደግሞ ይሰሙት የነበሩ አይሁድን ነው። ከዚህ በረት ያልሆኑ ሌሎች አሉኝልና፣ ከዛ ሁለት በረት አይኖረውም፣ ሁለት አይነት በግ አይኖረውም። አይታችሁት እንደሆነ በጣም አስደሳች ነገር ነው። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ ይላል። ይህን የሚቀጥለው ሳምንት ለማየት I'm not